ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 3 2017 ዓ.ም ዝግጅታችን ጀምረ። የትግራይ ክልላዊ ጊዜያዊ አስተዳደር በክልሉ የተፈጠረውን ቀውስ ተከትለው የፌዴራል መንግስቱን ጣልቃ ገብነት ስለመጠየቁ እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል። እንደምንላችኋል፣ እንደምናምሽታችኋል። ሀብታሙ ስዩም በመስተንግዶው፣ ንጉሡ ታምሬ ደግሞ በቅንብሩ አብረናችሁ እናመሻለን። ዋና አዘጋጃችን ጽዮን ግርማ ናት። አጫጭር ዜናዎች ይቀድማሉ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቀነኒ አዱኛ አሟሟት ዙሪያ ፖሊስ ባለቤቷን ድምፃዊ አንዷለምን አስሮ እየመረመረ መሆኑን አስታወቀ። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዷለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያ ወይዘሪት ቀነኒያ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉን የአዲስ አበባ ፖሊስ ዛሬ አስታውቋል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ ያለውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም ፖሊስ ጨምሮ ገልጿል። ለቤተሰቡ ቅርበት ያላቸው ምንጮች ጥንዶቹ በሕግ ትዳር አለመመስረታቸውን ጠቅሰው የፍቅር አጋር መሆናቸውን ትላንት ለአሜሪካ ድምፅ የገለጹ ሲሆን በአንድ ቤት ውስጥ 3 ዓመት አብረው እንደኖሩም ነግረውናል። ነገር ግን ፖሊስ ዛሬ ባወጣው መግለጫ አርቲስት አንዷለም ጎሳ የቀነኒ አዱኛ ባለቤት መሆኑን ጠቅሷል። የደቡብ ሱዳን መሪዎች በአስቸኳይ ውይይት እንዲጀምሩ ጥሪ ቀረበ። በደቡብ ሱዳን ግጭት እየተሳተፉ የሚገኙ ሁሉም ወገኖች ያለምንም ቅድመ ሁኔታ ግጭት እንዲያቆሙና የአገሪቱ መሪዎችም በአስቸኳይ ውይይት እንዲጀምሩ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጥሪ አቅርበዋል። የአባል አገራት መሪዎች ይህንኑ የደቡብ ሱዳን ግጭት አስመልክተው ዛሬ በበይነ መረብ ባደረጉት ስብሰባ መክፈቻ ላይ የተናገሩት የኢጋድ ዋና ጸሐፊ ወርቅነህ ገበየው ውይይቱ ከኢጋድ አባል አገራት መሪዎች መካከል በአንዳቸው ሊመቻች እንደሚችል ጠቁመዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን በፍጥነት እንዲፈታ ጥሪ አቅርበዋል። ከደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻራ ጋር ጥብቅ ግንኙነት ያለው የታጠቀ ቡድን በደቡብ ሱዳን አፐር ናይል ግዛት ናስር አካባቢ በሚገኝ የጦር ሰፈር ላይ ጥቃት መክፈቱን ተከትሎ በርካታ የምክትል ፕሬዚደንቱ አጋሮች በቁጥጥር ስር መዋላቸው ይታወሳል። በሶማሊያ ሆቴል ጥቃት የፈጸሙ እና 50 የአልሸባብ ታጣቂዎች ተገደሉ። በማዕከላዊ በለደወይን ከተማ የሚገኘውን ሆቴል በመክበብ ያጠቁትን 6ቱን ታጣቂዎችና በኋላም ቢያንስ 50 የሚደርሱ የአልሸባብ ታጣቂዎችን ባካሄዱት የአየር ጥቃት መግደላቸውን የሶማሊያ የጸጥታ ኃይሎች አስታወቁ። የበለደወይን ወረዳ ኮሚሽነር ኦማር ኦስማን ለጋዜጠኞች በሰጡት መግለጫ በሆቴሉ ላይ የተፈጸመው የከበባ ጥቃት ዛሬ ረቡዕ ጧት መጠናቀቁን አረጋግጠዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ህብረት ለትረምፕ ቀረጥ የአጸፋ ምላሽ ሰጠ። የአውሮፓ ህብረት የትረምፕ አስተዳደር በሁሉም የብረትና የአልሙኒየም ምርቶች ላይ ለጣለው የ25% ቀረጥ ምላሽ ለመስጠት በአሜሪካ ምርቶች ላይ የራሱን አዲስ ቀረጥ አውጇል። እንደ አውሮፓ አቆጣጠር ከሚያዝያ 1 ጀምሮ ተግባራዊ ይሆናል የተባለ ቀረጥ 26 ቢሊዮን ዩሮ ወይም 28 ቢሊዮን ዶላር ያወጣል። የአውሮፓ ኮሚሽኑ ፕሬዚደንት ኡርሱላ ቮንደር ሌን የዋጋ ጭማሪ እንደሚያስከትሉና የአቅርቦት ሰንሰለቶችን እንደሚያስተጓጉሉ በማስጠንቀቅ የአሜሪካን ቀረጦች ተችተዋል። ይሁን እንጂ ፕሬዚዳንቷ የአውሮፓ ህብረት ለድርድር ክፍት እንደሆነ አጽንኦት ሰጥተዋል። በኢንዱስትሪ የበለጸጉ የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ለዩክሬን ስለሚሰጡት ድጋፍ ጨምሮ በተለያዩ ጉዳዮች ለበርካታ ቀናት ለመምከር በኩቤክ ካናዳ ይሰበሰባሉ። ውይይቱ ዩክሬንና አሜሪካ ከፍተኛ ባለስልጣናት በሳውዲ አረቢያ ጅዳ ከተገናኙ በኋላ ዩናይትድ ስቴትስ ለዩክሬን ለምታደርገውን የመረጃ ልውውጥና የጸጥታ ድጋፍ እንደምትቀጥል ያሳለፋቸውን ውሳኔ ተከትሎ ነው። ዩክሬን ከሩሲያ ጋር በሚደረገው ጦርነት የ30 ቀን አስቸኳይ ጊዜያዊ የተኩስ አቁም የሚለውን የአሜሪካ ሀሳብ ለመቀበል ዝግጁ መሆኗን ትላንት ማክሰኞ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ሐሳቡን መቀበሏን ሩሲያ እንድትስማማ ጫና ይፈጥራል ብለዋል። የአሜሪካ ብሔራዊ ደህንነት አማካሪ ማይክ ዋልትስ በተኩስ አቁም ስምምነቱ ላይ ለመወያየት በቅርቡ ከሩሲያ አቻቸው ጋር ለመነጋገር አቅደዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ አሁን ሩሲያ ተመሳሳይ ነገር እንድታደርግ ማሳመን የዩናይትድ ስቴትስ ጉዳይ ነው ብለዋል። ሩሲያ ከተስማማች የተኩስ አቁም ስምምነቱ ወዲያውኑ ተግባራዊ ይሆናል። በመጨረሻም በግሪንላንድ ምርጫ ያሸነፈው ፓርቲ የትራምፕን ንግግር ተቃወመ። በግሪንላንድ የምክር ቤት ምርጫ ሀገሪቱ በሂደት ከዴንማርክ ነጻ እንድትወጣ የሚደግፈው የዲሞክራቲክ ፓርቲ ያልተጠበቀ ድል ተቀዳጅቷል። የትላንቱ ማክሰኞ ምርጫ ውጤት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደሴቲቱን ለመጠቅለል ያላቸውን እቅድ ይፋ ባደረጉበት ድባብ የተካሄደ ነው። የምርጫ ውጤት ግሪንላንድ አትሸጥም የሚል ግልጽ መልእክት ትራምፕ ማስተላለፍ አለበት ሲሉ የፓርቲው መሪ ጄንስ ፍሬድሪክ ኒልሰን ለስካይ ኒውስ ተናግረዋል። ትራምፕ ግሪንላንድን የመቆጣጠር ፍላጎታቸውን በግልጽ ተናግረዋል። ባለፈው ሳምንት ለምክር ቤቱ የጋራ ስብሰባ ባሰሙት ንግግር የዩናይትድ ስቴትስ በአንድ ወይም በሌላ መንገድ ታገኘዋለች ሲሉ ትራምፕ ሀሳባቸውን ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር ወደ ሀብታሙ ስዩም መልሳችኋለሁ። The Voice
of America. ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት በቀጥታ ከዋሽንግተን ዲሲ። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ እየተላለፉ ይገኛሉ። አሁን ወደ ዕለቱ አብይ ጉዳይ እንሻገር። የትግራይ ክልላዊ አስተዳደር በትግራይ ክልል የተፈጠረውን ቀውስ ተከትሎ የፌዴራል መንግስቱን ጣልቃ ገብነት ጠይቀዋል። የክልሉ መንግስት ባወጣው መግለጫ የፕሪቶሪያው ስምምነት ሲፈርስና የትግራይ ሕዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብለዋል። በተያያዘ ዜና በክልሉ ደቡብ ምስራቃዊ ዞን አዲጉም በተባለ ከተማ የጸጥታ ኃይሎች ወሰዱት በተባለ እርምጃ አራት ሰዎች ላይ ከባድ ጉዳትና በርካቶች ላይ ደግሞ ቀላል ጉዳት መድረሱን የዞኑ አስተዳደር አስታውቋል። በክልሉ ወቅታዊ ጉዳይ ላይ ከክልሉ የጸጥታ አመራሮችና በዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት ቡድንና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ቀጣዩን ዘገባ ልኮልናል።
የትግራይ ክልል ጊዜያዊ አስተዳደር ዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም ባወጣው የጽሑፍ መግለጫ የክልሉ የጸጥታ አመራሮች ለአንድ ጠባብ ቡድን ወግነው ከተልዕኳቸው ውጭ መፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል በማለት ከሷል። የሰሜን ምስራቅና ደቡብ ግንባሮች የሰራዊት አዛዦች ህገወጥ ተግባራት ብሎ የጠራው እንቅስቃሴ እያካሄዱ ናቸው በማለት ገልጿል። በዚህም በሰላማዊ ዜጎች ላይ ጥቃቶች መቀጠላቸውንና ከላይ እስከታችኛው የመንግስት መዋቅር ለማፍረስ እየተሰራ ነው በማለት መግለጫ ወንጅሏል። መግለጫው አክሎ ይህ ተግባር ኋላ ቀር ቡድን ብሎ የጠራው ለነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በመወገን የተፈጸመ መሆኑንና የፕሪቶሪያው ስምምነት በግላጭ በመጣስ የትግራይ ህዝብ ዳግመኛ ወደ እልቂት የሚያስገባ ነው ሲል አስታውቋል። የጊዜያዊ አስተዳደሩ አመራሮች እየታሰሩና እየታፈኑ ናቸው ያለው መግለጫው ከዚህም አልፎ የአስተዳደሩ አመራሮች በመያዝ ወደ ሶስተኛ ወገን አሳልፎ ከመስጠት አይቆጠብም ብሏል። ሶስተኛ ወገን ብሎ የጠራው አካል ግን በግልጽ መግለጫው አልጠቀሰም። ለክልሉ ወጣቶችና ህዝብ ብሎ ባስተላለፈው መልእክት ሂደቱ የትግራይ ህዝብ ወደ እርስ በርስ ግጭት የሚያስገባ በመሆኑ በተደራጀ መልኩ ራሱን ይጠብቅ ብለዋል። መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ አይወክሉም ብሎ ይህ በመረዳት አስፈላጊ ድጋፍ ማድረግ አለበት በማለት አክሏል። የፕሪቶሪያ ስምምነት እንዲህ ባለ መንገድ ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብሏል። ዓለም አቀፍ ማህበረሰብም ጫና ሊያሳድር ይገባል በማለት አስታውቋል። ጊዜያዊ አስተዳደሩም በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ማምሻውን ባወጣው መግለጫ ሶስተኛ ወገን ወደ ክልሉ እንዲገባ መጥራት ተቀባይነት የሌለውና የፕሪቶሪያው ስምምነት የሚጥስ ነው ብሏል። በክልሉ በጸጥታ ኃይሎች የተጀመረ ህገ መንግስትና የህግ ልዕልና ማስከበር እንቅስቃሴ ብሎ የጠራው የሰላም ስምምነቱ የሚያስከብር እንጂ የሚጥስ አይደለም በማለት ገልጿል። ሰራዊታችንና አመራሩ ለፕሪቶሪያው ስምምነት ትግበራ የሚታገሉ እንጂ ጸረ ሰላም አይደሉም ብሏል መግለጫው አክሎም። የከዳት ቡድን ብሎ በጠራው እና አቶ ጌታቸው ረዳ በቀጥታ ይሁን በተዘዋዋሪ ሶስተኛ ወገን በትግራይ እጁ እንዲያስገባ ያደረገው ጥሪ ግልጽ ከህደት ነው። የሰላም ስምምነቱ አደጋ ላይ የሚጥል በመሆኑ ተቀባይነት የለውም ብሏል። የኢትዮጵያ መንግስት ሆነ የዓለም አቀፍ ማህበረሰብ የፕሪቶሪያው ስምምነት በመተግበር ዘላቂ ሰላም በሚያመጣ መንገድ አውንታዊ ድርሻ እንዲያበረክቱ ሲልም ጥሪ አቅርቧል። በተያያዘ ዜና በክልሉ የደቡብ ምስራቅ ዞን አስተዳደር ባወጣው መግለጫ ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም በአድ ጉደም ከተማ ነዋሪዎች ላይ በተከፈተ ተኩስ 4 ሰዎች በከባዱ ሲቆስሉ በርካቶች ላይ ደግሞ ቀላል ጉዳት ደረሰባቸው በማለት አስታውቋል። ማህተም በመንጠቅስም የተፈጸመ ተግባር ነው ብለውታል። ትላንት በዞኑ ከአድ ጉደም ከተማ 7 እንዲሁም ከሳምረ ወረዳ 2 አመራሮች ወዳልታወቀ ቦታ ታፍነው ተወስዷል በማለትም አስተዳደሩ ከሷል። ትላንት በአድ ጉደም ከተማ ጉዳት ከደረሰባቸው ሰዎች አንዱ ሞገስ ኪዳኑ የተባለ ወጣት በከተማው አስተዳደር ጽፈት ቤት አካባቢ ወጣቶች ተሰባስበው በነበሩበት ጊዜ በተተኮሰ ጥይት የቀኝ እግሩ ላይ ጉዳት እንደደረሰበት ለአሜሪካ ድምጽ አስታውቋል።
በነዛ በታጣቂ ኃይሎቹ ማለት ነው በተተኮሰብን የተወሰነ ሰዎች ተጎዳን። ያው በብረት የተመታን ወደ 4 ሰው ነው 5 ሰው ነው ተጎድቶ ሆስፒታል የገባው። ሌላው ደግሞ በዱላም በምንም ተመቶ በየቤቱ የገባ ሰው አለ። እግሬ ላይ ነው የተመታሁት በክላሽ የቀኝ እግሬ ላይ ከፊት ነው የተመታሁት በስቶ ከኋላ ወጣት።
በአሁኑ ሰዓት በአድ ጉደም ሆስፒታል ሕክምናው እየተከታተለ እንዳለ ሞገስ ገልጿል። በጥቃቱ በጥይት ጉዳት ደርሶባቸው ወደ መቀለ አይደር ሪፈራል ሆስፒታል 2 ሰዎች ለሕክምና እንደገቡ ደግሞ ከሆስፒታሉ ሰራተኞች ያገኘሁት መረጃ ያሳያል። በትግራይ ክልል ወቅታዊ ጉዳይና የተለያዩ ውሳኔዎች በተመለከተ ከክልሉ የጸጥታ አመራሮችና ከፌደራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ትላንት የጊዜው አስተዳደር ፕሬዚደንት አቶ ጌታቸው ረዳ የክልሉ የጸጥታና የሰላም ቢሮ ኃላፊ ኔትራንት ጀነራል ፍስሐ ኪዳኑ ኃላፊነታቸውን አንስተዋል። ከትላንት በስቲያም በተመሳሳይ 3 ከፍተኛ ወታደራዊ አዛዦች ከግንባር አዛዥነት ቦታ ማንሳታቸውንና ይህ ውሳኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የክልሉ የጸጥታና ሰላም ቢሮ እንደተቃወሙት ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። የሰማችሁት የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሳውዲ አረቢያ በእስር ላይ ያሉ ኢትዮጵያውያንን የመመለስ ተግባር ዳግም ተጀምሯል። ዛሬ ከ1000 በላይ ኢትዮጵያውያን ከሳውዲ አረቢያ ተመልሰዋል። በሳውዲ አረቢያ በእስር ቤትና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያን በዘመቻ የማስመለስ ተግባር ሲካሄድ የአሁኑ ለአራተኛ ዙር እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል።
አራተኛው ዙር በሳውዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን በዘመቻ የማስመለስ ተግባር ዛሬ ረቡዕ መጋቢት 3 ቀን ሲጀመር በዛሬው ዕለት በሶስት በረራዎች ከ1000 በላይ ዜጎች መመለሳቸውን የውጭ ጉዳይ ሚኒስቴር ገልጿል። ተመላሾቹ ከአውሮፕላን በሚወርዱበት ጊዜ በተለያየ መልኩ ደስታቸውን ሲገልጹ ተስተውለዋል። ከሳውዲ አረቢያ መንግስት ጋር በተደረሰ ስምምነት መሰረት የተጀመረው የአሁኑ ኢትዮጵያውያንን የማስመለስ ተግባር በተለያዩ ሀገራት በፈታኝ ሁኔታ ውስጥ የሚገኙ ዜጎችን የማስመለስ ጥረት አካል መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሚያንማር በችግር ላይ የነበሩ ከ40 በላይ ዜጎችም ዛሬ መመለሳቸውን ተናግረዋል።
በዚህ በአራተኛው ዙር ፕሮግራም በአጠቃላይ 9 ፍላይቶች በሳምንት በቀን 3 እየገቡ ይገኛሉ። ዛሬ የመጀመሪያው ቀን ነው። ዛሬ በተደረገው 3 በረራዎች በአጠቃላይ ወደ 1,150 የሚጠጉ ዜጎች ከሳውዲ አረቢያ በተለይ ወደ ሀገር መመለስ ችለዋል። ከማያንማርም በተመሳሳይ ሁኔታ ዜጎች እየተመለሱ ይገኛሉ። በትናንት በስቲያ 32 ኢትዮጵያውያን ከማያንማር በታይላንድ በኩል እንዲመጡ ተደርጓል። ዛሬ ጠዋት ደግሞ 43 ኢትዮጵያውያን እንደገና እንዲሁ ከታይላንድ ወደዚህ ዛሬ ማለዳ ገብተዋል።
ዛሬ ከሳውዲ አረቢያ የተመለሱ ዜጎች በቦሌ ዓለም አቀፍ አየር ማረፊያ አቀባበል ከተደረገላቸው በኋላ ቃለ መጠይቅ የማድረግ እድል ባለማግኘታችን አስተያየታቸውን ማካተት አልቻልንም። ይሁን እንጂ በሳውዲ አረቢያ በነበራቸው ቆይታ ለ3 ዓመትና ከዚያም በላይ መታሰራቸውንና ለተለያየ የሰብአዊ መብት ጥሰት ተጋልጠው መቆየታቸውን አንዳንድ ተመላሾች ከአውሮፕላን በሚወርዱበት ወቅት ነግረውናል። አሁንም በርካታ መሰል ችግር ላይ ያሉ ኢትዮጵያውያን በሳውዲ ሳውዲ እንደሚገኙም ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ ለአሜሪካ ድምጽ በሰጡት አስተያየት በችግር ላይ ያሉ ኢትዮጵያውያንን ለማስመለስ መንግስት ጥረት በማድረግ ላይ ቢሆንም ሂደቱ እጅግ ፈታኝ ነው ብለዋል።
ማስመለሱም የዛኔው ያህል ቀላል ጉዳይ አይደለም። ለምሳሌ በዚህ የማንማሩን ያየን እንደሆነ ሰዎች የኛ ዜጎች የነበሩበት አካባቢ ማያንማር ውስጥ ነው። ከማያንማር ድንበር መጥተው እንኳን እስከ ባንኮክ 600 ኪሎ ሜትር ነው። እነሱን ዜጎች ያሉበት ቦታ ለማግኘት ኒውዴልሂ የሚገኘው ኤምባሲያችን 3 ዲፕሎማቶች በቦታው ተገኝተው እነሱን እስከ ባንኮክ 600 ኪሎ ሜትር እንግዲህ በመኪና የሚደረግ ምልልስ ነው የነበረውና ምን ያህል አስቸጋሪ ሁኔታ ውስጥ እንደነበሩና እነሱንም የማምጣቱ የስራ ሂደት ራሱ ምን ያህል አስቸጋሪ እንደሆነ ለመረዳት ይችላል።
የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና አገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ሂዩማን ራይትስ ዎች ከአመት በፊት ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓመተ ምህረት ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱን መዘገባችን ይታወሳል። ችግሩ እየተባባሰ መሄዱን ተከትሎ ባለፈው አመት በነበረው ከሳውዲ አረቢያ ዜጎችን የማስመለስ እርምጃ ከ100,000 በላይ ኢትዮጵያውያን እንደተመለሱ የውጭ ጉዳይ ሚኒስቴር ገልጾ ነበር። ይሁን እንጂ በህገ ወጥ መንገድ ወደ ውጭ በተለይም ወደ ሳውዲ አረቢያ የሚደረገው የዜጎች ጉዞ ሳይቋረጥ መቀጠሉ ችግሩን ውሃ ቅዳ ውሃ መልስ ያደረገ ሲሆን ብዙዎችም የባህር ሲሳይ እንዲሆኑ እያደረገ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ዜና እንሻገራለን። የሚጣሉት ታሪፎች ቢቀጥሉም የዩናይትድ ስቴትስ ኢኮኖሚ አልተረጋጋም። የታሪፍ ንግግሮች ከዋጋ ንረት ፍራቻ ጋር ተዳምሮ የዩናይትድ ስቴትስን የአክሲዮን ገበያ ሰኞና ማክሰኞ ቀን እንዲያሽቆለቁል አድርገዋል። ይህም ቀን በዩናይትድ ስቴትስና በካናዳ መካከል ባለው የንግድ ግንኙነት ዙሪያ በአሜሪካ ፕሬዚደንት ዶናልድ ትራምፕና በካናዳ በህዝብ ብዛት ቀዳሚ በሆነችው ጠቅላይ ግዛት ኦንታሪዮ ዳግፎርድ መካከል የሰጥቶ መቀበል ቀን ነበረ። የቪኦኤ የዋይት ሀውስ ዘጋቢ ካሮሊን ፐርሲ ያጠናቀቀችውን ዘገባ አስመሞ እንደሚከተል ያቀርበዋል።
የአሜሪካ የአክሲዮን ገበያ በተከታታይ ለሁለተኛ ቀን አሽቆልቁሏል። ፕሬዚዳንት ዶናልድ ትራምፕ ቀድሞውንም ውጥረት የበዛበትን የንግድ ጦርነት እያባባሱት ነው። ፕሬዚዳንቱ ካናዳ ወደ ዩናይትድ ስቴትስ የምልከውን የኤሌክትሪክ ኃይል ዋጋ ለመጨመር ማቀዷን ተከትሎ በካናዳ ብረታ ብረት ላይ ታሪፍን በጥፍ እንደሚጨምሩ ዝተዋል። በኋላ ላይ ሁለቱም ወደ ኋላ ቢመለሱም የአክሲዮን ገበያው ግን አሁንም አልተረጋጋም። ፕሬዚዳንቱ አሁንም በአሜሪካ የተመረቱ ምርቶችን ለማስተዋወቅ በሚል በካናዳ ላይ የመጀመሪያውን የ25% ታሪፍ ለመጣል አቅደዋል።
ትክክለኛውን ነገር እየሰራን ያለ ነው። የስራ እድሎችን እንመልሳለን፣ አይሰቁብንም።
ራሞን ፔሬራስ ላለፉት 36 ዓመታት ታቤርና ዴል አልባርዴሮን አስተዳድረዋል። የንግድ ስራቸው የኮቪድ ወቅትንና በፕሬዚዳንት ትራምፕ የመጀመሪያ የስልጣን ዘመን የጣሉ ታሪፎች ወቅትንም አልፏል።
2018ና 2020ን አስታውስ፣ ሁሉም ነገር ደህና ይሆናል። ፖለቲካ ጨዋታ ነው አይደል?
ዶ ጆንስ ኢንዱስትሪያል የአክሲዮን ገበያ አማካኝ ዋጋ ሰኞ ዕለት ወደ 900 በሚጠጋ ነጥብ ወድቋል። ማክሰኞ ደግሞ በ500 ነጥብ ገደማ ወርዷል። ይህም የሮጀር ፍሬሸትን የጡረታ ጊዜ ተቀማሽ ጎድቶባቸዋል።
ያ ሁሉ ዋጋ በፍጥነት እልም ሲል ማየት በጣም ከባድ ነው። ምናልባትም አመቱ ሙሉ ካገኘነው አብዛኛውን አሁን አጥተናል ብዬ አስባለሁ።
ሚካኤል በበኩላቸው
ሰዎች ቸኩለው ድምዳሜ ላይ እየደረሱ ትንሽ ከመጠን በላይ የሆነ ምላሽ እየሰጡ ነው። እስቲ የሚሆነው እናያለን። የእነዚህ ታሪፎችና የሁሉም ነገሮች ውጤት ምን እንደሆነ 30 ቀን ያህል እንስጠውና የሚሆነው እንይ። ምክንያቱም ፕሬዚደንት ትራምፕ እንኳን ሀሳባቸውን እየቀያየሩ ነው። ስለዚህ ምን ይታወቃል?
የፋይናንስ ተንታኞች በበኩላቸው ወደፊት የሚሆነውን ለመገመት አለመቻሉ እንደሚጎዳ ያሳስባሉ።
ለኢንቨስተሮች፣ ለንግድ ድርጅቶች እንዲሁም ለአሜሪካውያን ሸማቾች መጪው የፖሊሲ ሁኔታ ምን እንደሚመስል ለመለየት አስቸጋሪ ነው። ስለዚህ ለሰው በተሻለ እርግጠኝነት ያለውን ነገር ማሰማት ይጠቅማል ብዬ አስባለሁ።
ፕሬዚዳንት ትራምፕ የኢኮኖሚ ውድቀት እንደሚከተል ይታያቸው እንደሆነ ተጠይቀው በፍጹም አይታየኝም ብለዋል። ይሁንና ብዙዎች የዚህን ጥያቄ ምላሽ ለማግኘት የአክሲዮን ገበያውን ይዞታ ይመለከታሉ። በካሮሊን ፕሬስቲ ለዘጋጀው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
የ ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ ምዕራፍ ስርጭት አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። የሁለተኛው አጋማሽ የመጀመሪያ ዝግጅት የልጆችን ዲጂታል ደህንነት እንዴት እንጠብቅ ይለናል።
ነጻነት ወጋለ እባላለሁ። ባለትዳርና የአንድ ልጅ እናት ነኝ። በሙያዬ የአይቲ ባለሙያም ነኝ።
ነዋሪነታቸውን በዩናይትድ ስቴትስ ያደረጉት የቴክኖሎጂ ባለሙያ ወይዘሮ ነጻነት ቦጋለ ወላጆች በተለይም በማህበራዊ መገናኛቸው ላይ የሚያጋሯቸው የልጆቻቸው ምስሎችና ስኬቶች ላይ ጥንቃቄ ማድረግ እንዳለባቸው ይመክራሉ። ለዛሬው የእሷ ድምፅ ዝግጅታችን ከኤደን ገረሙ ጋር ቆይታ አድርገዋል። በመቀጠል ይቀርባል።
ነጻነት ቦጋለ እባላለሁ። ባለትዳርና የአንድ ልጅ እናት ነኝ። በሙያዬ የአይቲ ባለሙያም ነኝ፣ እንዲሁም የማኔጅመንት ባለሙያ ነኝ።
በእድሜ ከፋፍለን ብናየው ጤናማ የስክሪን አጠቃቀም የሚባል ነገር አለ ወይ? የስክሪን ሰዓትን መገደብ ስለምን አስፈለገ?
ጤናማ የስክሪን ሰዓት የምንለው የተመጣጠነ የስክሪን ሰዓት ሲኖረን ማለት ነው። ከእለት ተእለት የህይወት ጉዟችን ጋራ በምናደርገው ነገር ውስጥ ጤናማ የሆነ ባላንስ ያደረገ ጊዜ ሲኖረን ለስክሪን ታይማችን የምንሰጠው ጊዜ የተመጠነ ሲሆን፣ ምክንያቱም ብዙ ጊዜ ወደ አዲክሽን ወደ ሱስ የሚሄድ ልማድም ስላለው ስክሪን በጣም በተፈጥሮ ለአይን ህመም ስለሚያጋልጥ እነኚህ ነገሮች ባላንስ ስናደርግ ነው ስክሪን ታይማችንን በትክክል እየተጠቀምን ነው የምንለው። ህጻናት የሆኑ እስከ አንድ አመት እስከ ሁለት አመት ድረስ እንደው ፈጽሞ ባንሰጣቸውም ይመከራል። ሁለት አመት እስከ አምስት አመት ምናምን ያሉ ልጆችን ደግሞ በቀን ውስጥ አትሊስት ለአንድ ሰዓት ያህል ብቻ ብንሰጣቸው እሱንም እኛ ኮንትሮል እያደረግናቸው በእኛ ቁጥጥር ስር ሆነው የትምህርታቸውን፣ የእንቅልፍ ጊዜያቸውን እንዲሁም የቤተሰብ ጊዜያቸውን ሳይዝብን በቀን ውስጥ ለአንድ ሰዓት ያህል ብንሰጣቸው በዛ እድሜ ክልል ላሉ ይመከራል። ሌላው ከስድስት ዓመት እስከ 12 ዓመት ያሉ ልጆችን ነው። እነኚህ ትምህርታቸውን በተለይ ትምህርት ቤት ጊዜያቸውን ሆምወርካቸውን የሰሩበት ጊዜ ምናምን እያየን ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ ብንሰጣቸው እሱ በጣም ይመረጣል።
እስቲ ለህፃናቶች መደረግ ያለባቸው የዲጂታል ደህንነት ጉዳዮች ምንድን ናቸው?
በጣም ብዙ ሰዎች በተለይ ወላጆች የልጆቻቸውን ነገር ያጋራሉ ወደ ሶሻል ሚዲያ። ይሄ ደግሞ የማንነት ስርቆት ወይም አይደንቲቲ ቴፍት የምንለውን በጣም ያጋልጣል። ሰዎች በደስታ ነው ቤተሰቦች ለልጆቻቸውን ለህዝብ ለማጋራት ወይ ለቤተሰብ ሊሆን ይችላል ለማጋራት ወደ ሚዲያ ያወጡታል። ያ ደግሞ አውቀውም ይሁን ሳያውቁ በዛ ዳክሜንት ላይ የምናስተላልፈው ነገር ላይ ልጆቹ የትምህርት ቤት አድራሻ፣ ልጆቹ የትውልድ ዘመን፣ የመኖሪያ አድራሻ፣ ሙሉ ስም በሙሉ እዛ ላይ እናደርጋለን። ይህ ለዲጂታል ኪድናፒንግ ወይም ደግሞ አይደንቲቲ ቴፍት ላይ ያጋልጠናል ማለት ነው። ያ በሚሆንበት ጊዜ ቤተሰብ መጠንቀቅ ያለበት እነኝን ነገሮች ስናጋል እነሱን ነገሮች ስክሪን እየሸፈንን ወይ ደግሞ ሌሎች ቤተሰብ ብቻ ሊያያቸው የሚገባቸው ሼር የምናደርግባቸው መንገዶች አሉ እና እንደ አይክላውድ ሼር ብናደርጋቸው፣ ጉግል ፎቶ ሼርን ብንጠቀም። ምክንያቱም የማንነት መሰረቅ ሲያጋልጥ ስንጋለጥ ለእንደዚ አይነት ነገር ሰዎች የልጆቻችን ፎቶ በሚያገኙበት ጊዜ ምሳሌ ለልመና ሁሉ ይዋውዱታል ፎቶግራፎቻቸውን ማለት ነው። ትኩረት ለሚስቡ ነገሮችን ፎሎወር ለመሰብሰቡ ለሌላም ነገር ወይም ደግሞ አጸያፊ የሆኑ ሌሎች ዌብሳይቶች ላይ የልጆቻችንን ፎቶ ወስደው ሊያጋሩብን ይችላሉ። ስለዚህ እንደዚህ አይነት ነገር እኛ የምናስበው እንደ አዋቂ ለአዋቂ ብቻ ያለ ይመስለናል። አይደንቲቲ ቴፍትን ግን በልጆች ላይም ስላለ በጣም ትኩረት ማድረግ አለብን።
ምን አይነት መተግበሪያዎች ነው ወላጆች ከልጆቻቸው ማራቅ ያለባቸው? እንዴትስ ጥሩና መጥፎ መተግበሪያዎችን ማወቅ ይችላሉ?
እኔ እዚህ ሀገር ልጅ አሳድጌ ለዩኒቨርሲቲ አድርሻለሁ፣ ግን በጣም ቻሌንጂንግ ነው። የተጠቀምኳቸው ሜቶዶችም ነበሩ ከሶሻል ሚዲያ እና ከሌሎች ነገሮች ላይ እንዴት አድርገን ኮንትሮል እናደርጋለን የሚለውን ነገር ለማድረግ ማለት ነው። ለምሳሌ እኔ በራሴ የተጠቀምኳቸው አፖች ነበሩ። ልጆች ወደ ትምህርት ቤት ሲሄዱ የግድ ነው ስልክ ያስፈልጋቸዋል ምናምን፣ ግን የሚጠቀሙት ነገርን ኮንትሮል ለማድረግ የምንጠቀማቸው አፖች አሉ። እነኚህ በጣም የተመረጡ በኢንተርናሽናል ደረጃ በቃ የሚደገፉ ናቸው። ለምሳሌ እኔ ባርክ እንጠቀም ነበረ፣ ባርክ አፕ እንጠቀማለን። ሌላው ደግሞ ኢንተርኔት ራውተር ላይ በጣም መጠቀም የምንችላቸው ነገሮች አሉ። ዌብሳይት ሪስትሪክት ያደርግልናል። ኢንተርኔት ራውተር ስንጠቀም እነኝን ዌብሳይቶች አትስጣቸው ብለን ቤታችን በምናስገባበት ጊዜ ላይ እሱን ማድረግ እንችላለን እና ራውተራችን ላይ በጣም መጠቀም የምንችላቸው ነገሮች አሉ። ጉግል ኖት ዋይፋይ የምንላቸዋል እነሱ የምንጠቀማቸውን አልባሌ ማንፈልጋቸውን ልጆች እንዲጠቀሙ ማንፈልጋቸውን ዌብሳይቶች ሪስትሪክት ያደርግልናል። እሱን መጠቀም ይችላል። ሌላው እንዳልኩት ካረንት ላይ እና ልጆች ስልክ ላይ በጋራ ልንጠቀመው የምንችላቸው አፖች አሉ። እነኛ አፖች ልጆች የማይፈለግ ነገር ላይ በሚሄዱበት ጊዜ ወደ እኛ ይልክልናል። እንደዚህ አይነት አፖችን መጠቀም ለወላጆች በጣም ጥሩ ነው ብዬ እመክራለሁኝ። ከልጆች ጋርም መመካከር ለልጆችም እኛም ደግሞ አርአያ መሆን፣ በተለይ ቤተሰብ በጣም አርአያ መሆን አለበት ለልጆቻቸው። መጽሐፍ እያነበብን የእኛ የራሳችንን አጠቃቀም ነው የሚያዩት ልጆች እና በተለይ ደግሞ ቅድም ያልናቸው እድሜ ላይ ያሉ ልጆች እኛን ነው የሚመስሉት። እዛ ጋር እኛንን ቀርጸን ወደ ላይ የምናመጣቸው እና እሱ ላይ በጣም ትኩረት ብናደርግ መልካም ነው ብዬ አስባለሁ።
እሺ፣ ነጻነት ከአሜሪካ ድምጽ ጋር ለነበረሽ ቆይታ ስለ ባለሙያ ምክርሽና ማብራሪያሽ እጅግ አብዝቼ አመሰግናለሁ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
የአሜሪካ ድምፅ ነው እየተከታተላችሁ ያላችሁት። ዝግጅታችን ከመጠናቀቁ በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በቅርቡ ሶስት ከፍተኛ የአሜሪካ ባለስልጣናት በዩናይትድ ስቴትስና ሜክሲኮ ድንበር አቅራቢያ በምትገኝ ከተማ ያደረጉት ጉብኝት ህገወጥ ስደተኞችና ወደ አገሪቱ የሚገባውን አደገኛ እጽ አስመልክቶ መንግስት የሚያደርገውን ሁሉን አቀፍ ጥረት አጉልቶ አሳይቷል ይላል ርዕሰ አንቀጹ ሀተታውን ሲጀምር። የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ የድንበር ቀውስ የብሔራዊ ደህንነት ጉዳይ እንዲሁም የመከላከያ ሚኒስቴር ሊሳተፍበት የሚገባው ጉዳይ ሆኗል ይላሉ። በርዕሰ አንቀጹ እንደተጠቀሰው ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ በቀድሞ አስተዳደር 21 ሚሊዮን ሰዎች ድንበር አቋርጠው መጥተዋል፣ ብዙዎቹ የማንነት ማጣራት አልተደረገባቸውም ይላሉ።
From Central Asia, there were over 4,000 people who came across our borders using an ISIS-affiliated network.
ከመካከለኛው እስያ ከ4000 በላይ የሚሆኑ ሰዎች ከአይሲስ የተቆራኘ የግንኙነት መረብ ተጠቅመው ድንበራችንን አቋርጠው የመጡ ነበሩ። ሀገር አቀፍ የጸረ ሽብርተኝነት ማዕከላችን እነዚያን ግለሰቦች ለይቷል። በመቶዎች የሚቆጠሩ አሸባሪዎች የታወቁ ወይም ከሚታወቁ አሸባሪዎች ጋር የተቆራኙ ነበሩ። የጸረ ሽብርተኝነት ማዕከላችን ያን የምንለይበት ወጥ የሆነ ምንጭ እንዲኖረን በማድረግ ሀገራችን ውስጥ ማን እንዳለ እንድናውቅና ስጋት የሚፈጥሩትን በመለየት እንዲወገዱ ለማድረግ እየሰራ ነው።
የመከላከያ ሚኒስትር ፒት ሄግሴት መስሪያ ቤታቸው በድንበር ላይ እየታየ ያለውን ከፍተኛ ለውጥ ለመደገፍ ግብአቶችን እየተጠቀመ ነው ብለዋል።
Not just troops, not just surveillance, not just equipment, but actual planning.
ወታደር ብቻ አይደለም፣ ክትትል ብቻ አይደለም፣ መሳሪያ ብቻ አይደለም። የድንበር ጠባቂ እያደረገ ያለውን ነገር የሚያጎለብት ትክክለኛ እቅድና አቅም መፍጠር ነው። ይህ መሆኑን በቁጥሮች ውስጥ አይተናል። በደቡብ ድንበር በኩል የድንበር ተሻጋሪዎች ቁጥር በ98 በመቶ ቀንሷል። እስካሁን ገና 100% በቁጥጥር ስራ ላይ አልተሰማራንም። ነገር ግን ወደዚያው እያመራን መንገድ ላይ ነን። ምክንያቱም ያ ፕሬዚደንቱ የሰጡን ስልጣን ነው። እያንዳንዱን ሰው የዞርን ማሰር አንፈልግም። ነገር ግን የአሜሪካን ሕዝብ የኢሚግሬሽን ሕግ እናስፈጽማለን።
ምክትል ፕሬዚደንት ቫንስ ድንበሩን ለማስጠበቅ የሚረዳው አንዱ መንገድ በሕገ ወጥ መንገድ እዚህ ያሉ ሰዎች በራሳቸው ፈቃድ ወደ ቤታቸው እንዲመለሱ ሁኔታዎችን ቀላል ማድረግ ነው ሲሉ ማሳሰባቸውን ርዕሰ አንቀጹ ይጠቅሳል።
We don't want to have to go around and arrest every person, but we will enforce the American people's immigration laws. If you're here illegally,
እዚህ ያለው በሕገ ወጥ መንገድ ከሆነ አስተዳደራችን የሚያስተላልፈው መልእክት ወደ ቤት ተመለስ፣ ወደ ዩናይትድ ስቴትስ ከመምጣት ከፈለግ ተገቢውን መንገድ በመጠቀም አመልክት የሚል ነው።
ምክትል ፕሬዚደንት ቫንስ በተጨማሪም የሜክሲኮ መንግስት የአደንዛዥ እጽ አዘዋዋሪዎችና አዘዋዋሪዎችን የመዋጋት እንዲሁም ወደ አሜሪካ የሚጎርፈውን የአደንዛዥ እጽን ፍሰት የማስቆም ስራ ከፍተኛ ትኩረት እንዲሰጠው አሳስበዋል። የሜክሲኮ መንግስት ራሱን እንዲረዳ እንፈልጋለን፣ ነገር ግን በሂደቱም የአሜሪካን ህዝብ ለመርዳት ነው ያሉት ምክትል ፕሬዚደንቱ ይህን እንደሚያደርጉ ተስፋ እናደርጋለን ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።